ከማህበረሰብ ለማህበረሰብ አቶ ግርማ አካሉ የአማራ ህብረት በሜልበርን የህዝብ ግንኙነት ሐላፊ እንደሚታወቀው ባለፈው ሳምንት መጨረሻ ቅዳሜ ለት ሲሜልበርን ውስጥ በፌደሬሽን ስኩዌር የሰላማዊ ሰልፍ እንቅስቃሴን አድርጋችሁ ነበር። የሰላማዊ ሰልፉን የተጠራበት ዋነኛው ምክንያቱ ምንድነው? የእናንተስ የአማራ ህብረት በሜልበርን ዋነኛ የስራው አላማው ምንድነው?
መጀመሪያ ወደ ማህበሩ አላማ ስመጣ የአማራ ህብረት በሜልበርን 2 ዓመት ይሆነዋል በዚህ ስም ከተቋቋመ። ከዛ በፊት ግን የሴቶች የአማራ ማህበር ተብሎ ይጠራ ነበረ። ኃላፊነቱም ሴቶች ወስደው አመራር ደረጃም እነሱ ሲያስተዳድሩት ነበረ። ግን ከ2 ዓመታት በፊት ሁሉን የሚያጠቃልል መሆን አለበት በሚል ስምምነት ከወንዶቹም ከሴቶቹም ተመርጦ ስሙን ቀይሮ ከሴቶቹ ወደ ጠቅላላ የአማራ ህብረት በሜልበርን ወደሚለው መጥቷል። አላማው እንግዲህ ሜልበርን ውስጥ ብዙ የአማራ ተወላጆች አሉ። እዚህ የሚኖሩት የአማራ ተወላጆች በቅርብ አገናኝቶ በማወያየት ለሀገራችን የሚጠቅምና ለህዝባችን ሊጠቅም የሚችል ስራዎችን በጋራ ለመስራት የሚል ነው ዋናው አላማው። ወደ ትናንትናው ሰላማዊ ሰልፍ ስንመጣ 2 ዓላማ ነበረው። የተቃውሞ ሰልፍም የድጋፍ ሰልፍም የታየበት ነበረ። ድጋፍ ሰልፍ እንደሚታወቀው እኔ ፋኖ ነኝ የሚል ዓለም አቀፍ ንቅናቄ እየተካሄደ ነው በመላው ዓለም በተለያዩ ከተሞች። ይህ እኔ ፋኖ ነኝ የሚለው በቅርብ ጊዜ ፌደራል መንግስት ከክልሉ መንግስት ጋር በጋራ በመሆን በአማራ ክልል ላይ የህግ ማስከበር ዘመቻ ብሎ የተለያዩ ግለሰቦችን ወደ 4000 እነሱ ያመኑት ማለት ነው ወደ 5000 አካባቢ በህግ ጥላ ስራው እያደረጉ ብሏል። ይህ የሚያደርገው እንቅስቃሴ ደግሞ በእኛ አመለካከት ህገወጥ የሆነ አካሄድ ነው። ምክንያቱም አንደኛ እስካሁን ድረስ እስር ቤት ነው ለፍርድ ያልቀረቡ አሉ፣ ከአንድ ወር በላይ በእስር ቤት ማለት ነው። እና ወንጀለኛ ናቸው ከተባሉ ወይም በወንጀል ጠርጥሬያቸዋለሁ ካለ ለፍርድ ማቅረብ ነበረበት፣ ያልሆነም። ሁለተኛ ደግሞ ከተያዙ በኋላ ታስረው የሚገኙበት ቦታ በተያዙበት ወይም በሚኖሩበት ቀበሌ ወይም ወረዳ ሳይሆን ራቅ ወዳለ ቦታ ተወስደው በኮንሰንትሬሽን ካምፕ ውስጥ ነው ያሉት እና ይህም ህገ ወጥነትን የሚያሳይ ነው። ሌላው በአዲስ አበባ እና አካባቢ ዙሪያ ደግሞ የተለያዩ ጋዜጠኞችን፣ አክቲቪስቶችን ህገ ወጥ በሆነ መልኩ አፈና በሚባል መልኩ ማለት ነው እንደውም በዴ ያለምንም የፍርድ ቤት ጥሪ ከየቤታቸው እያፈነ ወስዶ የትም እንዳስቀመጣቸው ሳያሳውቅ በዝግ ፊት ብቻ ከ3-4 ቀን በኋላ እዚህ ቦታ ታስረዋል እያለ የሚያደርገው ወንጀል ነበረ። ወንጀል ነው የምንለው እና ይህንን በመቃወም እና ለፋኖ ያለንን ድጋፍ ለማሳየት ያ ተረግረው ነው። ሁለተኛው እንደሚታወቀው ከጥቂት ቀናት በፊት ምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌና አካባቢው በአማራ ተወላጆች ላይ ዘርን ተኮር ያደረገ ጥቃት ተፈጽሟል። ከ1500 በላይ ሰዎች እንደተገደሉ እስካሁን መረጃዎች እየወጡ ነው። ከዛም በላይ ሊጨምር ይችላል። ይህ ወንጀል ደግሞ ዝም ብሎ የተካሄደ ሳይሆን ከቀበሌ አመራር እስከ ወረዳና እስከ ክልል እንዲሁም ፌዴራል ድረስ ኔትወርክ ተዘርግቶለት የተካሄደ ጭፍጨፋ ነበር እና ይህ ደግሞ በመንግስት የተቀነባበረ ስለሆነ ይህንን በመቃወም ሰላማዊ ሰልፉን ለማካሄድ ወስነናል።
የሰላማዊ ሰልፉ ውጤት ምን ይሆናል ብላችሁ ትገምታላችሁ? ብዙ ጊዜ ሰላማዊ ሰልፎች በዓለም አቀፍ ዙሪያ ከዚህ በፊትም በኢትዮጵያ ውስጥ የሚደረጉ ሰብአዊ መብት ረገጣዎችን በመቃወም በዓለም ዙሪያ የሚደረጉ ሰላማዊ ሰልፎች አሉና አብዛኞቹ ውጤታቸው ያን ያህል አይደለም። ምክንያቱም ሰላማዊ ሰልፍ ውጪ ወጥቶ ጮሆ ከመምጣት ውጪ የሚያመጣው ለውጥ የለም። ነገር ግን ሰዎች የሚቃወሙትን ነገር ያሉበት ሀገር እንዲረዳቸው የሚፈልጉ ከሆነ ያሉበት አገር መንግስትን ሊያገኙበት የሚችሉ መንገዶችን መፍጠር ነው የሚሉ ሀሳቦች አሉና እናንተ ወጥታችሁ ሰላማዊ ሰልፍ በማድረጋችሁ ምን አይነት ውጤት እናገኛለን ብላችሁ ትገምታላችሁ? የአውስትራሊያ መንግስት ይሰማናል ወይም ተጽዕኖ ያደርጋል ብላችሁ ትገምታላችሁ? በሰላማዊ ሰልፉ ብቻ
እንዳልሽው ሰላማዊ ሰልፉ ብቻ ውጤት አያመጣም። ምን አደረግ መሰለሽ፣ ወደ 20 ለሚደርሱ የተለያዩ ሚዲያ አውታሮች ደብዳቤ ልከናል ከነማስረጃው ጋር ማለት ነው፣ ሊንክ አስይዘን እንዲያነ ነበር። ሁለተኛ ደግሞ ሞባይል ቢልቦርድ ተከራይተን ነበር ለ8 ሰዓት የሚቆይ የዞረ ዲጂታል የሆነ ማለት ነው እና ሜልበርን ላይ ዙሪያውን በተለይ የህዝብ ብዛት የሚገኝባቸው ቦታዎችን እንደዚህ ኢትዮጵያን ተወላጆች የሚገኙባቸው ቦታዎች ፎትስክሪ አካባቢ ምናምን እንዲዞር አድርገናል። ውጭ አዌርነስ ለመፍጠር ማለት ነው እና አንደኛው አዌርነስ ለመፍጠር ነው። እንደሚታወቀው አንድ የአማራ ሁሌ የአማራ በደል ሁሌ አይወጣም። ሁሌ እስካሁን ድረስ የበዳይ በሚለው ትርክት ላይ ስላለ ከሌላው ብሔር ብቻ ተበዳይ አማራ እንደ በዳይ የሚያዩ አካላቶች አሉ። በግልም ራሱ እንደዛ ነው የሚሉት አሁን እና ይህ ነገር ዋጋ አስከፍሎናል። ላለፉት 31 ዓመታት ካየነው ግን ተበዳይ ሁኖ የሚኖረው ይሄ ብሔር ነው። ስለዚህ በውሸት ተፈት መቀጠል የለበትም እና አንደኛው ትልቁ ነገር አወርነሱን ለመፍጠር ነው። ሁለተኛ ደግሞ አገር ውስጥ ላለውም ሰውም ራሱ ድጋፋችንን ለማሳየት ላይክ ሰው አለን እንጂ ለማድረግ ነው እንጂ በእርግጥ ለማይሰማ መንግስት ሰላማዊ ሰልፍ መውጣቱ ዋጋ የለውም። ለሚሰማ ቢሆን ኑሮ ሰላማዊ ሰልፍ ትልቅ ዋጋ አለው።
ሌላው ከዚህ ከአውስትራሊያ ማህበረሰብ በአካባቢያችሁ ለሚኖሩት ለአካባቢው ገዢዎች ሊሆን ይችላል፣ ይህንን በሚመለከታቸው የአውስትራሊያ መንግስት ቢሮዎች ውስጥ ቅሬታችሁን መልእክታችሁን ለማድረስ ምን የሞከራችሁ ጥረት አለ? ከሰላማዊ ሰልፉ ባሻገር
ከዚህ በፊት ለውጭ ጉዳይ ሚኒስቴር መስሪያ ቤት ደብዳቤ ሁሉ አስገብተን እንደተቀበሉትና ነገሩን እያዩት እንደሆነ መልስ ሰጥተውናል። በዚህኛው ሳይሆን ከዚህ በፊት የሆነ ጭፍጨፋም እንደዚህ ነበር እና የተለያዩ የመንግስት መስሪያ ቤቶችን በደብዳቤ ሁኔታውን እየገለጽን እያሳየን ነው። በተጨማሪ ደግሞ እንደዚህ የእርዳታ ድርጅት ላይ ለሚሰሩት ለአምነስቲ ኢንተርናሽናል ለመሳሰሉት ለአውስትራሊያ ውስጥ ለሚገኙት ለእነሱም ደብዳቤ በመጻፍ ነገሮችን እያሳወቅን ነው ያለ።
ቀደም ሲል የጠቀሱት ነገር አለ። ባለፉት 30 ዓመታት በተሰሩት ሪክቶች አማካኝነት በተለይ ደግሞ የአማራ ብሔር ጥቃት ደርሶበታል የሚል ሀሳብ ገልጸዋል። ይሁንና በአሁን ሰዓት ኢትዮጵያ ውስጥ ስንመለከት በርካታ የህብረተሰባችን ክፍሎች በአንድ ክልል ብቻ ሳይሆን በተለያየ ቦታ መፈናቀሎች፣ የንብረት መጥፋት እየተከናወነ እንዳለ ይታወቃል። እንዲህ አይነት በሚሆኑበት ጊዜ ሁሉም ኢትዮጵያዊ ነው፣ ለሁሉም እኩል መጮህ አለበት፣ አንድ የሆነ ዘር ብቻ ሲነካ ለምንድን ነው የተለየ ትኩረት እንዲሰጠው የሚጠየቀው የሚል አስተያየት የሚሰጡ የህብረተሰብ ክፍሎች አሉ። ከመንግስትም አካባቢ አልፎ አልፎ የሚነገር ነገር አለ እና እርሶም የቆሙለት ድርጅት የአማራ ህብረት በሜልበርን ይህንኑ አላማ አንግቦ ነው የወጣው። ይህንን አስተያየት እንዴት ያውታል? እንደ አገር እንደ ኢትዮጵያዊነት የማንኛውም ኢትዮጵያዊ ህይወት በሚጠፋ ጊዜ እኩል መውጣት አለመቻሉ ለምን ይመስሎታል?
እንግዲህ እኩል መውጣት አለመቻሉ አንደኛ ከራስ ወዳድነት ሊጀምር ይችል ይሆናል። የኢትዮጵያ ፖለቲካ የተሰራው እንግዲህ ምናልባት ጀኔሬሽን አሁን ያለበት ብሔርን ተኮር ያደረገ የህግ አወቃቀር ስለሆነ ያለ በዚህ ህግ አወቃቀር ውስጥ ደግሞ ሁሉም የራሴ የሚለው ብሔር ተሰጥቶታል። የራሴ የሚለው ባንዲራ ተሰጥቶታል። የራሴ የሚለው ቋንቋ ተሰጥቶታል። ቦታ ክልልም ተሰጥቶት እየኖረ ያለው እና ከአንድነት ይልቅ ወደ መከፋፈልነት እንድንሄድ ያደረገው ይህ አሁን የኢትዮጵያ የተዳደረችበት ወይም መንግስት ያስተዳደረበት ያለው ህገ መንግስት ነው እና ወጣቱን በዛ አስተሳሰብ ስላዋቀረው አሁን ወጣቱ መጀመሪያ ትኩረት የሚያደርገው የኔ የሚለው የራሱን የሆነ ብሔር ነው። ይህ ትልቅ ሚና ተጫውቷል። በተለይ አሁን ሰሞኑን የመጡት ደግሞ መርጦ አልቃሽ የሚባሉ ነገሮች አሉ። እውነት ለመናገር አማራ መርጦ አያለቅስም። ለማስታወስ ያህል ከተወሰኑ ዓመታት በፊት ጎንደር ላይ እና በአማራ ክልል ውስጥ የኦሮሞ ደም የኔ ደም ነው በሚል መርህ መሬት አንቀጥቅጥ የሆነ ሰላማዊ ሰልፍ ተደርጓል። አማራ ማህበረሰብ ቲም ለማ እና ዶክተር አብይ ወደ ስልጣን ሲመጡ ለውጥ መጣ ሲባል ትልቁን ድጋፍ ያገኙት በአማራ ክልል ውስጥ ነው። በዛን ሰዓት ኦሮሚያ ክልል የሚያስተዳድሩ ክልል ውስጥ መሄድ አይችሉም ነበር፣ በግልጽ ተናግሮታል። ነገር ግን ትልቁን ድጋፍ ያገኙት ከአማራ ክልል ነበር እና ይህ አማራ በተለይ እንደውም ምንድነው አሁን እየደረሰበት ያለ እንደዚህ አይነት ድጋፎችን በሚያሳይበት ጊዜ ለመጠቅለል ወይም ጠቅላይ ነገር ሁሉንም የኔ ብሎ ለመያዝ የሚሞክር ማህበረሰብ ነው ተብሎ ነው እየተወነጀለ ያለው። ለራሱ በሚጮህበት ወደ ራሱ ሲያይ ደግሞ እንደገና ደግሞ ጠባብ ነው፣ መርቶ አልቃሽ ነው ይባላል እና ይህ በመረጃም በማስረጃም ከእውነት እየራቀ ነው። አማራ መርጦ አያለቅስም፣ ለሁሉም ብሔር እኩል የሚታገል ማህበረሰብ ነው። ነገር ግን አሁን ግን ተኮር ተደርጎ ደግሞ እየተጠቃ ያለው የአማራ ስለሆነ ራሱን ካላዳነ ደግሞ እንደሚታወቀው ማንንም ማዳን አይችልም፣ ለማንም መጮህ አይችልም። ስለዚህ መጀመሪያ ወደ ራሱ ተመልክቶ ራሱን በሁለት እግሩ ማቆም አለበት።
ቀደም ሲል እንደጠቀሱት ኢትዮጵያ በአሁን ሰዓት እየተመራችበት ባለው ሁኔታ ሁሉ ሰው የራሱ ቋንቋ እንዲኖረው፣ የራሱ ክልል እንዲኖረው፣ ክልሌ ብሎ እንዲኖር፣ ዘሬ ብሎ እንዲቆም ተደርጓል ብለው የጠቀሱት ነገር አለ። ኢትዮጵያውያን ዜጎች የወደፊት እጣ ፈንታቸውስ ምን ያህል ደህንነታቸው የተጠበቀ ነው ብለው ይገምታሉ?
የወደፊት እጣ ፈንታቸው ለማየት ዛሬ ላይ እየደረሰባቸው ያለው ድርጊት ማየት ይቻላል። ምናልባት የባሰ ነገር ይመጣል እንጂ የተሻለ ነገር ይመጣ አይመስለኝም። ዛሬ ላይ አሁን ወለጋ ላይ ያየናቸው አማሮች እንግዲህ ከዛሬ ብዙ ዓመታት በፊት በሰፈራ ምክንያት በአካባቢያቸው በነበረው ድርቅ ምክንያት ሂደው ጫካ መንጥረው እንዲኖሩ የተደረጉ ማህበረሰቦች ናቸው እና ከብዙ ዓመታት በኋላ ቤት መስርተው አፍርተው በሚኖሩበት ይህ አይነት ጥቃት ከደረሰባቸው ነገ ደግሞ ይሄኛው ወደ ሌላው ክልል መዞሩ አይቀርም። እንደውም የሚያስፈራ ምን መሰለሽ፣ ዛሬ የተበደለው ብሔር ማህበረሰብ ወይም የአማራው ምናልባት ነገ ደግሞ የብቀላ እጁን በሚያነሳበት ሰዓት ምናልባት ከዛሬው የከፋ ነገር ሊከሰት ይችላል የሚል እንትን አለኝ እና ይህ ነገር እንዳይከሰት ዛሬ ላይ መቆም አለበት። የወደፊቱን ማስተካከል የምንችለው ዛሬ ላይ ቆማል ነው። እና ይህ ነገር በሌላ አካባቢዎችም በሌላ ብሔረሰቦችም ሊቀጥል ይችል ይሆናል፣ አሁን ባየነው እንትን መሰረት ማለት ነው። ምክንያቱም ይህንን ጥቃት የሚያካሂዱ ወይም የሚፈጽሙ የሚተባበሩት የመንግስት ባለስልጣናት ወይም በቦታው ላይ ያሉት ለፍርድ እየቀረቡ አይደለም፣ በህግ እየተዳኙ አይደለም። ስለዚህ ሌላ አካባቢ ያሉትን ባለስልጣናት ከዚህ ተሞክሮ ወስደው እኔም ይህን ነገር ባደርግ ለፍርድ ላልቀርብ እችላለሁ የሚል ሞራል ሊሰጣቸው ስለሚችል ነገም ሊፈጽሙት ይችላሉ። እና አማራ ደግሞ ምናልባት መበቀል አለብኝ ብሎ ከተነሳ መቼም አሁን ይህን እያየ ያደገ የተበተነ ቤተሰብ ዝም ብሎ እጁን አጣጥፎ ላይቆይ ይችል ይሆናል። እና ነገ ያንን የበቀል እርምጃ በሚወስድበት ሰዓት ከዚህ ክፋ ሊከሰት ይችላል። ስለዚህ አገራችን የባሰ ውጥንቅጥ ውስጥ እየገባች ነው የምትሄደው። ስለዚህ ከወደፊት የሚመጣውን መከራና ምስክርትን ለማትረፍ ዛሬ ላይ ቁመን ለሁሉም በጋራ መጮህ መቻል አለብን። የዛሬው ገደላ መቆም አለበት የሚለው የአማራ ማህበረሰብ የሚናገረው ብቻ ሳይሆን የሌላ ብሔሮችን መናገር ያለባቸው የረባስቦ ነው።
የአማራ ህብረት በሜልበርን ከዚህ በፊትም የነበሩትን እና ወደፊትም ሊመጡ የሚችሉ ችግሮችን ከግምት ውስጥ በማድረግ በኢትዮጵያ ባለው በፌዴራል መንግስት በኩል የሚሆን በየክልል መሪዎች በኩል ምን መደረግ አለበት ብለው ሀሳብ ይሰጣሉ?
ዋናው ችግሩ ብለን የምናየው እኛ የህገ መንግስቱ አወቃቀር ነው። ቅድም እንዳልኩትኝ እያንዳንዱ ብሔር በክልል እና በባንዲራ ወስኖ የማስተዳደር እሱ ምንም የሚጠቅም ነገር አይደለም። ከአለፉ 31 ዓመት ተሞክሮች እንዳየነው ለሁሉም ማህበረሰብ አይጠቅምም። ስለዚህ መንግስት ሁሉን አቀፍ የሆነ ሁሉን ማህበረሰብ ሁሉም ኢትዮጵያዊ እኩል ሊያደርግ የሚችል የአስተዳደር መስመር መዘርጋት መቻል አለበት። ስለዚህ ሁሉም እንደ አዲስ ወደ ውይይት መምጣት መቻል አለበት። መጀመሪያ ላይ ቃል የተገባልን ነገር ነበረ፣ ህገ መንግስቱ ሊሻሻል ይችላል፣ ሁሉንም ማህበረሰብ እኩል አድርጎ የሚያስተዳድር ስላልሆነ ማሻሻያ ልናደርግ እንችላለን የሚል ቃል ተገብቶ ነበረ። እሱ እየተፈጸመ አይደለም። ስለዚህ ይህ አስተዳደር መዋቅሩ እስካልተቀየረ ድረስ ምንም መልስ አናገኝም። ስለዚህ ዋናው አንኳሩ ያለው ዘጋ ስለሆነ መንግስት ሁሉን አቀፍ የሆነ ሁሉን ብሔረሰብ በጋራ አወያይቶ ህገ መንግስቱ ላይ ማሻሻያ ማድረግ መቻል አለበት። ወደ አማራ ክልል መንግስት ስመጣ የአማራ ክልል መንግስት በድሮ ጊዜም የነበረ አሁንም ያለ ነው። ምንም አይነት ለውጥ የለም። ስም ብቻ ነው ይቀየረ። በማህበረሰቡ ላይ ብዙ ወንጀሎችን ሰርቷል ማለት ይቻላል። ስለዚህ ህዝቡን ማዳመጥ መቻል አለበት። ህዝቡ የማይፈልጋቸው ከሆነ ስልጣኑን ለህዝብ ማስረከብ መቻል አለበት። በዚህ መልኩ መቀጠል ያለበት አይመስለኝም። ምክንያቱም ወደፊት የእርስ በርስ ፍትያ አስከትሎ ብዙ ዋጋ ሊያስከትል ስለሚችል በስልጣን ላይ ያሉት የአማራ ክልል አስተዳዳሪዎች ቆም ብለው ከህዝቡ ጋር ከመወያየት ያለባቸው ይመስለኛል። ዋናው ነገር ግን ህገ መንግስቱ ላይ ስላለ እዛ ጋር ሁሉም ትኩረት ሰጥቶ መስራት መቻል ያለበት ይመስለኛል።
አቶ ግርማ አካሉ የአማራ ህብረት በሜልበርን ስለነበረን ቆይታ እናመሰግናለን።
አንቺም ስለሰጠሽኝ እድል በጣም አመሰግናለሁ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።